የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ መንግስት ሀገርን ለማፈራረስ የተነሳ ባለው ኃይል ላይ የሀገር መከላከያ ሰራዊት፣ የክልል ልዩ ልዩ ኃይሎችና ሚሊሻዎች እርምጃ እንዲወስዱ መመሪያ ሰጠ። የጠቅላይ ሚኒስትር ጽህፈት ቤት በዛሬው ዕለት ያወጣውን መግለጫ ተከታትለናል። በዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ሶስተኛው የኮቪድ-19 ማዕበል መቀስቀሱን ጤና ሚኒስቴር አስታወቀ። በተለይ ከሁለት ሳምንታት ወዲህ የቫይረሱ ስርጭት መጠን በፍጥነት እያሻቀበ መሆኑን ያመለከተው በአካባቢው ከሚካሄደው ጦርነት ሸሽተው በአፋር ጋሊኮማ መጠለያ ጣቢያ ተጠልለው የነበሩ ንጹሃን ዜጎች ላይ ህወሓት ወሰደ በተባለው ጥቃት ከሞቱት ከ200 በላይ ሰዎች 50 የሚደርሱት አስከሬናቸው እስካሁን አልተገኘም ሲል የአፋር የክልሉ የመንግስት ጽህፈት ቤት ሴቶችና ህጻናት ቢሮ አስታወቀ። በሌላ በኩል የህወሓት ቃል አቀባይ ጌታቸው ረዳ በትዊተር መልእክታቸው በምግብና መድኃኒቶች ላይ ሆን ተብሎ ተፈጸመ ያሉት ድንገት በተገቢው አካል እንዲመረመር ማለታቸው ለምሽቱ ከያዝናቸው ዘገባዎች ውስጥ ናቸው። ዜናውን ተከትለው በሚስተናገደው የመጽሔት ትንታኔ ክፍል ይቀርባሉ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ ማክሰኞ ነሐሴ 4 2013 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን እና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን በተለያዩ የኢትዮጵያ ከተሞችም ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታዬ ነኝ። የጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መግለጫ አሸባሪው ጁንታ ብሎ ከጠራው ህወሓት ህዝቡ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ሲል አስታወቀ። በህወሓት የተከፈተው ጥቃት ህዝባዊ መልክ እንዲይዝ አድርጎታል ያለው መግለጫ በዚያው አግባብ እንዲመከት ጥሪ አስተላልፏል። ኢትዮጵያን ለማፈራረስ ተነስቷል ያሉትን ኃይል ለመደምሰስም ለሀገር መከላከያ ሰራዊት፣ ለክልል ልዩ ኃይሎችና ሚሊሻዎች አቅጣጫ መቀመጡን አጽንኦት ሰጥቶ እድሜው የፈቀደ ኢትዮጵያዊ ሁሉ ሀገሩን ለመጠበቅ ዘብ እንዲቆም ጥሪ አቅርቧል። የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ እንዳልሆነ በሌላ በኩል የሚገልጸው ህወሓትም ያስቀመጣቸው ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል በተለያዩ አመራሮቹ መግለጹ ይታወሳል። በዚህ ዙሪያ የተሰናዳው ዘገባ በአብይ ርዕስ ይቀርባል። በሌላ ዜና የተባበሩት መንግስታት የስደተኞች ኮሚሽን ኤርትራውያን ስደተኞች ወደሚገኙባቸው በትግራይ ክልል ውስጥ ወደሚገኙ 2 የመጠለያ ጣቢያዎች መግባት መቻሉን ዛሬ ጄኔቭ ላይ በሰጠው ጋዜጣዊ መግለጫ አስታውቋል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ ይሁን እንጂ የአካባቢው የጸጥታ ሁኔታ አሁንም ያልተረጋጋ መሆኑን ገልጸው ስደተኞቹ አሁንም ችግር ላይ ናቸው ብለዋል። ድርጅቱ አያይዞም በአማራና በአፋር ክልል በተቀሰቀሰው ግጭት የተፈናቀሉት አዳዲስ የስደተኞች ሁኔታም ያሳሰበው መሆኑን አስታውቋል። ዝርዝሩን ደረጀ ደስታ ያቀርበዋል።
የተባበሩት መንግስታት የስደተኞቹ ድርጅት UNHCR እና አጋሮቹ ኤርትራውያኑ ስደተኞች ወደሚገኙበት በኢትዮጵያ ትግራይ ክልል ውስጥ ወዳሉት አኒና አዲሃሩሽ የመጠለያ ጣቢያዎች ተመልሰው መግባት መቻላቸው ተገልጿል። እንደ አውሮፓ አቆጣጠር ከሐምሌ 13 ጀምሮ በአካባቢው የነበረው ግጭት የUNHCR ሰራተኞች ወደ መጠለያው ካምፖቹ እንዳይደርሱ አግዷቸው ቆይቷል። በሁለቱም መጠለያ ካምፖች ውስጥ ለሚገኙት 23000 ሰዎች የሚሰጠው አስቸኳይ እርዳታ እንደ አውሮፓ አቆጣጠር ከነሐሴ 5 ጀምሮ መሰጠት የተጀመረው መሆኑን በመግለጫው ተመልክቷል። ይሁን እንጂ አሁንም ድረስ የደህንነቱ ሁኔታ ባልተረጋገጠበት ውስጥ የሚገኙ ስደተኞች ዘንድ ለመድረስ ያለው ሁኔታ ውስብስብና አስቸጋሪ ነው። እንደ ጤና እንክብካቤና ንጹህ የመጠጥ ውሃ የመሳሰሉት መሰረታዊ አገልግሎቶችም አልቀዋል ሲል ድርጅቱ አስታውቋል። የመንግስታቱ የስደተኞች ድርጅትና የኢትዮጵያ ከስደተኞች ተመላሽ ድርጅት በጋራ በመሆን ከዳባት አቅራቢያ ለስደተኞቹ አዲስ ወዳቋቋሙት አስቸኳይ የመጠለያ ካምፕ ውስጥ የማስገባት ዝግጅታቸውን ማጠናቀቃቸውና የመጀመሪያዎቹን 135 ስደተኞችን ማስገባታቸውን ገልጸዋል። ባለፈው ሳምንት ትግራይ ውስጥ ያለው የሰባዊ ተደራሽነት የተሻሻለ ሲሆን የመንግስታቱ ድርጅት የርዳታ ሰራተኞችና አስቸኳይ ርዳታዎችን የጫኑ 12 ከባድ የጭነት ተሽከርካሪዎች መቀሌ መድረሳቸው ተመልክቷል። ካለፈው ነሐሴ ወር ጀምሮ የመንግስታቱን የርዳታ ድርጅትና የኢትዮጵያ ከስደት ተመላሾች ድርጅት ጋር በመሆን ወደ አዲስ አበባ ለተሰደዱ ለኤርትራውያን ስደተኞች ጊዜያዊ የመታወቂያ ካርድ መስጠታቸውም ተገልጿል። የመንግስታቱ ድርጅት በአማራና አፋር ክልል በተከሰከሰው ግጭት የተፈናቀሉት አዳዲስ በርካታ ተፈናቃዮች ጉዳይ ያሳሰበው መሆኑንም አስታውቋል። ከአካባቢው ባለስልጣናትና መንግስታቱን ድርጅት ጨምሮ ከአካባቢው ከሚንቀሳቀሱ ድርጅቶች በተገኘው መረጃ መሰረት እስካሁን ወደ 100 ሺህ ሰዎች ከአማራ፣ ከአፋር ደግሞ ወደ 70 ሺህ ሰዎች የተፈናቀሉ መሆኑ ተመልክቷል። የተባበሩት መንግስታት የስደተኞች ድርጅት ወደ 101.3 ዶላር ወይም ከተጠየቀው 61 ከመቶ የሚሆነው ወደ 96 ሺህ የሚሆኑ ኤርትራውያን ስደተኞችን፣ በትግራይ 650 ሺህ የሚደርሱ የሀገር ውስጥ ተፈናቃዮችን እንዲሁም በምስራቅ ሱዳን የሚገኙ ወደ 120 ሺህ የሚደርሱ ኢትዮጵያውያን ስደተኞችን ለመርዳት ያስችላል ብለዋል። በመጨረሻም የተባበሩት መንግስታት የስደተኞች ኮሚሽን ሁሉም የግጭቱ ተሳታፊ ወገኖች በዓለም አቀፍ የሰብአዊ ሕግ መሰረት ግዴታቸውን በመወጣት አስቸኳይ እርዳታ የሚሹ ወገኖች ደህንነት የተጠበቀ እንዲሆንና ሙሉ ተደራሽነት እንዲኖር እንዲያደርጉ ጥሪውን አስተላልፈዋል።
በኢትዮጵያ 3ኛው የኮቪድ-19 ማዕበል መነሳቱን የጤና ሚኒስቴር አስታውቋል። በተለይ ከሁለት ሳምንታት ወዲህ የቫይረሱ የስርጭት መጠን በፍጥነት እያሻቀበ መሆኑን ነው የጠቆመው። በዚህ በ3ኛው ማዕበል እየታየ ያለው በዓለም በቅርብ ጊዜያት እየተስፋፋ የመጣው ዴልታ የተባለው የኮሮና ቫይረስ ዝርያ ስለመሆን አለመሆኑ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሙኒኬሽንስ ዳይሬክተሩ ዶክተር ተገኔ ረጋሳ ለአሜሪካ ድምጽ ገልጸዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ደቡባዊ አፍሪካ ስንሻገር በሞዛምቢክ በአስቸጋሪ ሁኔታ ውስጥ በምትገኘው ሰሜናዊቷ ካቦ ዴልጋዶ ከተማ ትናንት የተገኙት የሀገሪቱ ፕሬዚደንት ፌሊፔ ናይሲ በአካባቢው የሚገኙ ታጣቂዎችን እንዲወጉ የደቡባዊ አፍሪካ የልማት ማህበረሰብ ሳድክ ወታደሮች መሰማራታቸውን አስታወቁ። በተጠንቀቅ ላይ የሚገኙት ወታደሮች ከአንጎላ፣ ከቦትስዋና፣ ከሌሶቶ፣ ደቡብ አፍሪካና ታንዛኒያ የተውጣጡ መሆናቸው ተገልጿል። ቻርልስ ማንጉዊሮ ከማፑቶ ያደረሰን ዘገባ አለ። ስመኝሽ የቆየ ታቀርበዋለች።
የሞዛምቢክ ፕሬዝዳንት ፊሊፔ ኔሲ የካቦ ዴልጋዶ ዋና ከተማ በሆነችው ፔምባ ተገኝተው በመንግስት የቴሌቪዥንና ሬዲዮ ጣቢያዎች በቀጥታ ባስተላለፉት መልእክት የደቡብ አፍሪካ ወታደሮች በአካባቢው የተሰማሩት ታጣቂዎችን ለመዋጋት መሆኑን ገልጸዋል። ከአምስት የተለያዩ ሀገራት የተውጣጡት ወታደሮች እያደረጉት ላሉት አስተዋጽኦም አመስግነው እስላማዊ ታጣቂዎቹን ለመዋጋት የቅንጅት ስራ እንደሚያስፈልግ ተናግረዋል።
እዚህ ሆነው በተጠንቀቅ የሚጠባበቁትን የሳዴቅ ወታደሮች የምንማጸነው የተሻለ የቅንጅት እንቅስቃሴ እንዲኖርና በጦር ዕቅድ መሰረት የተቀመጠውን ኃላፊነትን በተለየ ትኩረት እንድንወጣ ነው። ቋሚ ግንኙነት እንዲኖር፣ በአካባቢው የሚደረጉትን የሥራ መረጃዎች እንድንለዋውጥ፣ ስነ ስርዓት እንዲኖርና የሰብአዊ መብት እንዲከበር እንጠይቃለን።
የደቡብ አፍሪካ ልማት ማህበረሰብ ሳዴቅ ወደ ሞዛምቢክ የሚልካቸው ወታደሮች ቁጥር አልተገለጸም። ሆኖም ወደ ካቦ ዴልጋዶ የተላኩ የሳዴቅ ባለሙያዎች እንዳስታወቁት ተልእኮው እስከ 3000 የሚጠጉ ወታደሮችን ሊያሳትፍ ይችላል። የሳዴቅ አባል ያልሆነችው ሩዋንዳ በሐምሌ ወር መጀመሪያ ላይ 1000 ወታደሮችን ወደ ካቦ ዴልጋዶ ላከች ሲሆን ከሞዛምቢክ ወታደሮች ጋር በመሆን ባደረጉት ውጊያ ትልቅ ውጤት ማስመዝገባቸውን አስታውቀዋል። ታጣቂዎቹ ከፍተኛ ነዳጅና ጋዝ የማውጣት ሥራ በሚከናወንበት አካባቢ መዋጋት ከጀመሩ ከ2009 ዓ.ም አንስቶ ከ2500 በላይ ሰዎች ተገድለዋል። በቻርልስ ማንጉዊሮ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። ዛምቢያ ተነገ ወዲያ ሐሙስ ምርጫዋን ታካሂዳለች። በዚህ ምርጫ ያቺ ሀገር በአፍሪካ ህጉር በተረጋጋ ዲሞክራሲያዊ ስርዓታቸው ቁንጮ ከሆኑት ሀገሮች ተርታ የያዘችው ስፍራ እየተፈተነበት ይገኛል። የሀገሪቱ ፕሬዚደንት ኤድጋር ሉንጉ በድጋሚ ለመመረጥ በእጩነት ቀርበዋል። ከሌላ እጩ ከአንጋፋው የተቃዋሚ ፓርቲ መሪ ሃካዩንዴ ሂቺሌማ ጋር ብርቱ ፉክክር እንደሚኖር ከወዲሁ ተጠብቋል። በሌላ የአፍሪካ ዜና ጊኒ ማርበርግ ቫይረስ በተባለው ተሐዋሲ መጠቃቱ የተረጋገጠ የመጀመሪያ ሰው መገኘቱን አስታወቀች። በዚህ ትኩሳትና የደም መፍሰስ የሚያስከትል ቫይረስ የተጠቃ ሰው መሞቱ መረጋገጡን ነው ዜናው ያስታወቀው። የዓለም የጤና ድርጅት በቫይረሱ ከተያዘው ግለሰብ ጋር የተነካኩ ሌሎች ሰዎች ይኖሩ እንደሆነ ክትትል እያደረገ መሆኑን አስታውቋል። ይህኛው ቫይረስ የተገኘበት ስፍራ የኢቦላ ወረርሽኝ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 በተቀሰቀሰበትና ቢያንስ 11325 ሰዎች በሞቱበት የሀገሪቱ አካባቢ መሆኑን ተዘግቧል። በዓለም አቀፍ የኮቪድ-19 ዜና የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ከዓለም አቀፍ ኮቪድ-19 ተያያዥ የጉዞ ማሳሰቢያው መዝገብ ላይ 7 ሀገሮችን ትናንት ጨምሯል። እነርሱም አሩባ፣ አስዋቲኒ፣ ፈረንሳይ፣ የፈረንሳይ ፖሊኔዥያ፣ አይስላንድ፣ እስራኤልና ታይላንድ ናቸው። የተጨመሩት ሀገሮች ደረጃ 4 ተብለው የተፈረጁ ሲሆን ይህም በኮቪድ-19 የመያዝ ከፍተኛ ተጋላጭነት የሚደቅኑ ተብለው የተለዩ ሀገሮች ዝርዝር ነው። የዩናይትድ ስቴትስ መንግስት የጤና ጥበቃ ተቋም ወደ እነዚህ ሀገሮች መጓዝ ያለበት ሰው አስቀድሞ ሙሉ ክትባቱን እንዲያጠናቅቅ ያሳስባል። በሌላ ዜና ደግሞ የዩናይትድ ስቴትስ የጦር ኃይል እንደ አውሮፓውያን አቆጣጠር እስከ መጪው መስከረም አጋማሽ በሚኖረው ጊዜ አባላቱ በሙሉ የኮቪድ-19 ክትባት መከተባቸውን ግዴታ የሚያደርግ መመሪያ ሊያወጣ ነው። የመከላከያ ሚኒስትር ሎይድ ኦስተን ለጦር ኃይሉ መለዮ ለባሽ አባላት በሙሉ በላኩት ማሳሰቢያ ግፋ ቢል እስከ መስከረም አጋማሽ ድረስ አባላቱ መከተባቸው ግዴታ እንዲሆን ፕሬዚደንት ጆ ባይደንን እንደሚያስፈቅዱ ነው ያስታወቁት። የፋይዘር ክትባት ከዚያ በፊት ስራ ላይ እንዲውል ሙሉ ፈቃድ የሚሰጠው ከሆነ ደግሞ ከዚያ አስቀድሞም መመሪያው ተግባራዊ ሊሆን እንደሚችል አስታውቀዋል። ፕሬዚደንት ባይደን ትናንት በሰጡት ቃል የመከላከያ ሚኒስትሩን እርምጃ አጥብቀው የሚደግፉ መሆናቸውን አስታውቀዋል። የመከላከያ ሚኒስትሩ ይህን ምክረ ሐሳብ ያቀረቡት ፕሬዚደንት ባይደን የፌደራሉ መንግስት ሰራተኞች በሙሉ የኮቪድ ክትባት መከተባቸውን የሚያሳይ ማስረጃ እንዲያቀርቡ አለዚያ በየጊዜው ምርመራ ማድረግ እንደሚኖርባቸው መመሪያ ከሰጡ ከጥቂት ቀናት በኋላ መሆኑ ነው። በመጨረሻም የአፍጋኒስታን ይዞታ በትክክለኛ አቅጣጫ እየተራመደ አለመሆኑን ዩናይትድ ስቴትስ እንደተቀበለችው ተገለጸ። ቪኦኤ ያነጋገራቸው አንድ ባለስልጣን እንዳሉት የዩናይትድ ስቴትስ ከርቀት የምታንቀሳቀሰው ወታደራዊ ብቃትም ሆነ የአፍጋኒስታን የጸጥታ ኃይሎች ታሊባኖቹን ተዋጊዎች የተስተካከሏቸው አይመስልም። ታሊባኖቹ ከነሱ ይበልጥ የታጠቀውን እና ብዛት ያለውን የመንግስቱን ሰራዊት ድል እያደረጉ ሀገሪቱን ለመቆጣጠር መግፋታቸውን ቀጥለዋል። ትናንት የዩናይትድ ስቴትስ ባለስልጣናት የአፍጋኒስታንን ሁኔታ በጥልቅ የሚያሳስብ ሲሉ ገልጸውታል። ለዚህም ስጋታቸው ታጣቂው ቡድን በ72 ሰዓት ጊዜ ውስጥ የአምስት ክፍላተ ሀገር ዋና ከተሞችን መያዙን ጠቅሰዋል። ሁናቴው በዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለስልጣናት ደረጃ ትኩረት ተሰጥቶታል ተብሏል። የመከላከያ ሚኒስቴር የፕሬስ ኃላፊ ጃን ከርቢ ሚኒስትር ሎይድ ኦስተን በአፍጋኒስታን ይዞታ ጉዳይ ባለም አቀፉ ማህበረሰብ ዘንድ ያለውን ስጋት የሚጋሩ መሆኑን አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ማክሰኞ ነሐሴ 4 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የሀገር መከላከያ ሰራዊትን ጨምሮ ሌሎችም የጸጥታ ኃይሎች በህወሓት ኃይል ላይ እርምጃ እንዲወስዱ ሲል መንግስት አቅጣጫ ማስቀመጡን ገለጠ። የጠቅላይ ሚኒስትር ጽህፈት ቤት በዛሬው ዕለት ባወጣው መግለጫ አሸባሪው ጁንታ ብሎ ከገለጸው ህወሓት ህዝቡ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ብሏል። አክሎም ቡድኑ በየከፈተ ያለው ጥቃት ህዝባዊ መልክ እንዲይዝ በማድረግ ስለሆነ መመከት የሚገባውም በዚያ አግባብ ነው። የመላው ህዝባችን የማያዳግም ምላሽ ሊያገኝ ይገባል ሲልም ነው ጽፈት ቤቱ በመግለጫ ያዘረዘረው። የሀገር መከላከያ ሰራዊት፣ የክልል ልዩ ልዩ ኃይሎችና ሚሊሻዎች ኢትዮጵያን ለማፍራረስ ተነሳ ያለውን ኃይል እንዲሁም የውጪ እጆች ስውር ደባ ያለውን ለመደምሰስ በብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ይላል። የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ አይደለም የሚለው ህወሓት በበኩሉ ያስቀመጣቸው ቅድመ ሁኔታዎች ተቀባይነት ካላገኙ በውጊያው እንደሚቀጥልበት በተለያዩ አመራሮቹ መግለጹም ይታወሳል። ለዝርዝሩ ኬኔዲ አባተ።
የጠቅላይ ሚኒስትር ጽህፈት ቤት ዛሬ ነሐሴ 4 ባወጣው መግለጫ እኔ ረግጬ አልገዛዋት ሀገር ትውደም የሚል የክህደት ቀረርቶ ሲያሰማ የከረመው በሚል የገለጸው ህወሓት የጠላቶቻችን መጋለቢያ ፈረስ በመሆን ሰላማችንን ለማደፍረስና ሀገራችንን ለማፍረስ የጥፋት ነጋሪቱን እየደለቀ ይገኛል ብሏል። ችግሩን ለማባባስ በሚፈልጉ ኃይሎች ጆሮውን የተጠመዘዘው በሚል የተገለጸው ዓለም አቀፉ ማህበረሰብም የሂደቱን ውስብስብ ጠባይና ያሸባሪውን የጥፋት ባህሪ መገንዘብ ባለመፈለግ እውነትን ትቶ የአጥፊውን አካል ጩኸት አስተጋባ ሲልም ዓለም አቀፉን ማህበረሰብ ከሷል። መግለጫው አክሎም ቡድኑ በረጅም የስልጣን ዘመኑ የፈጸመውን አሰቃቂ የሰብአዊ መብት ጥሰትና የሚሊዮኖችን ህይወት የማጥፋት ስራ በዝምታ የተመለከቱት ዓለም አቀፍ አካላት ዛሬ አጥፊውን ኃይል ለራሳቸው አጀንዳ ማስፈጸሚያነት ስለሚፈልጉት እርሱን ለማዳን ሲሉ የመንግስትን መልካም ጥረት እንዳላዩ ማለፍን መርጠዋል ነው ያለው። ለመንግስት ጥረት ተገቢውን ዋጋ መንፈጋቸው ሳይንስ በእርዳታ ሰበብ ጁንታው ተብሎ የተገለጸውን ህዋት የሚደግፍ ተግባር ሲፈጽሙ እጅ ከፍንጅ የተያዙ አሉም ብሏል። ከጦርነቱ በፊትም በትግራይ ክልል 1/3 የሚሆነው ህዝብ በሴፍቲ ኔት ድጋፍ የሚደረግለት መሆኑንም የጠቆመው ጽህፈት ቤቱ መንግስት የተናጠል የተኩስ አቁሙን ያደረገው በዋናነት ለገበሬውና ለህዝቡ ሲል ቢሆንም ህዝቡ ከአሸባሪው ጁንታ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ሲል አብራርቷል። የህወሓት አላማና ግብ ኢትዮጵያን ማፈራረስ እንደሆነ አመራሮቹ ስለመናገራቸውም የጠቀሰው መግለጫው ዓላማው መሳካትም በብዙ የውጭ ኃይሎች በመታገዝ ለበለጠ ጥፋት ምላጭ መሳብን መርጧል ብሏል። ያሸባሪው ጁንታ አካሄድ ህዝብ አስጨራሽ የሆነ የሽፍትነት አካሄድ መሆኑን ለዓለም አቀፉ ማህበረሰብም ሆነ ለትግራይ ህዝብ በተደጋጋሚ ተናግረናል አስጠንቅቀናልም ያለው የጠቅላይ ሚኒስትር ጽህፈት ቤት መግለጫ ጁንታው ተብሎ የተገለጸው ህወሓት እየከፈተ ያለው ጥቃት ህዝባዊ መልክ እንዲይዝ በማድረግ ስለሆነ መመከት የሚገባውም በዚያ አግባብ ነው፣ የመላው ህዝባችንን የማያዳግም ምላሽ ሊያገኝ ይገባል ሲልም ነው ያከለው። የሀገር መከላከያ ሰራዊታችን፣ የክልል ልዩ ኃይሎችና ሚሊሻዎች ይህንን ኢትዮጵያን ማፈራረስ የተነሳ የክህደት ኃይልና የውጭ እጆች ስውር ደባ ለመደምሰስ ብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ሲልም የጠቅላይ ሚኒስትር ጽህፈት ቤት መልእክት አስተላልፏል። በሌላ በኩል የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ እንዳልሆነ የሚገልጸው ህወሓት ያስቀመጣቸው ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል በተለያዩ አመራሮቹ አማካኝነት መግለጹ ይታወሳል። በፌደራሉ መንግስት በሀገር ክህደት ወንጀል የተከሰሱትና የመንግስት ዕውቅና ባይኖራቸውም ትግራይ ክልልን በፕሬዝዳንትነት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል የፌደራሉ መንግስት ያሉት አማራጮች በህወሓት የቀረበለትን ቅድመ ሁኔታ ተቀብሎ መደራደር ካልሆነ ደግሞ መደምሰስ ነው ሲሉ ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ፌደራል መንግስት የተናጠል ተኩስ አቁም ማወጁን ገልጾ ከትግራይ ክልል ጦሩን ማስወጣቱን ይፋ ካደረገ በኋላ የህወሓት ኃይሎች በአፋርና በአማራ ክልሎች በኩል ጥቃት መክፈታቸውን ተከትሎ ለ9 ወራት የቆየው ግጭት ሊቆም አልቻለም። እንደ አዲስ በተከሰከሰው ግጭት ምክንያት ከአማራና ከአፋር ክልሎች ከ300,000 በላይ ሰዎች መፈናቀላቸውን መንግስት የገለጸ ሲሆን የተባበሩት መንግስታትም ከ170,000 በላይ ሰዎች መፈናቀላቸውን አስታውቋል። ለወራት በቆየው ግጭት በትግራይ ክልል 400,000 ያህል ሰዎች ለርሃብ መጋለጣቸውንና 2,000,000 የሚሆኑት መፈናቀላቸውንም ተመድ መግለጹ ይታወሳል። እነዚህን ቀውሶች ለመቅረፍና ችግሩን በድርድር ለመፍታት ግጭቱ እንዲቆምና ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደረስ ዩናይትድ ስቴትስን ጨምሮ የተለያዩ አካላት ጥሪ ቢያቀርቡም ግጭቱ ግን ይበልጥ ወደ መባባስ እያመራ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች በተከታዩ ርዕስ ደግሞ ወደ ኦሮሚያ ክልል እናቀናለን። በኢትዮጵያ በቅርቡ በተካሄደው ብሔራዊ ምርጫ ላይ የሰሩ አንዳንድ የምርጫ አስፈጻሚዎችና ታዛቢዎች ቦርዱ መክፈል የነበረበትን ሙሉ ክፍያ አልፈጸመም ሲሉ ቅሬታ አሰምተዋል። የቦርዱ ኮሙኒኬሽን ጽህፈት ቤት በበኩሉ ክፍያው ሙሉ በሙሉ ያልተፈጸመው የንብረት ርክክብ ባለመጠናቀቁና በጀት በመዘጋቱ ነው ይላል። አኮር መልካ ተከታትሎታል።
ኢትዮጵያ ሰኔ 14 2013 ዓመተ ምህረት ባካሄደችው 6ኛው የኢፌድሪ ጠቅላላ ምርጫ ላይ በርካታ ወጣቶች ምርጫውን በማስፈጸም የተሳተፉ ሲሆን ከመካከላቸው ብዙዎቹ ከተለያዩ ዩኒቨርሲቲዎችና ኮሌጆች ተመርቀው ስራ በማፈላለግ ላይ ያሉ መሆናቸውን ለቪኦኤ ተናግረዋል። በአማራ ክልል ጎንደር ከተማ በአንድ ጣቢያ ውስጥ ምርጫውን በማስፈጸም መሳተፉን የሚገልጸው ነብዩ ጌታቸው ብሔራዊ የምርጫ ቦርድ ሊከፍላቸው ቃል የገባላቸውን ክፍያ ሙሉ በሙሉ አለመፈጸሙን ገልጿል።
ጎንደር ከተማ ምርጫ ክልል 2 አየርቲያ ምርጫ ጣቢያ ነው ያስመረጡት። ምንድነው በሆናችን መሰረት መጀመሪያ 40% ውጭ ያሉ እስካሁን አልተከፈለም። 40% ወስደናል። ከዛ ውጭ ያለው ግን ከ8200 እንደዛ ያው ብር አልተሰጠን። ምርጫው ከተጠናቀቀ ብዙ ጊዜ ሆኖታል። ትልቅ መስዋዕትነት ከፍለን ይሄ ብር በጭ ሆኖ አይደለም ለኛ። ምርጫው በሰላም ቢጠናቀቅ ምርጫው ቦርድ ይሄን ያህል ውጤታማ እንዲሆን ዋናው ሚና የተጫወተው እኛውን እንዳለን ብር ለመስጠት እንዳተኝነት ነው ያሳዩት። ከሰኞ ጀምሮ እንሰጣለን ብለው ነበረ፣ ካለፈው ሳምንት ሰኞ ማለት ነው። ነገር ግን ምንም ነገር እስካሁን ድረስ ያየነው ነገር የለም እና በጣም ያሳዝናል። ሀገራዊ ሁኔታውን ከገባለን ግን ይሄ ከሀገራዊ ሁኔታው ጋር የሚያገናኝ ነገር የለውም። በይመስለኝ ባጀት ተበጅቷል፣ መንግስት በጅቷል። ምርጫ ቦርድ ላይ ያሉ ሰዎች ግን ያን ማያስፈጽሙበት ምክንያት ግልጽ ሊሆን አልቻለም። ሌላዋችን የሰራንበት ነው እኛ እየጠየቅን ያለ ነው። የምስክሩ ወረቀትም አስጠቃል የተገባለን ልክ እንደ ስራ ልም ቢጠቅመን መስራታችን የሚያረጋግጥ የምስክሩ ወረቀት እሱ ራሱ ከክፍያው በተጨማሪ ማለት ነው። እና ምንም አይነት ኢንፎርሜሽንም እየሰጡ አይደለም ማለት ዞር ነው እያዩ ማለት ነው።
ወጣት ገመቺስ አበሳ በኦሮሚያ ክልል አምቦ ከተማ ምርጫ ማስፈጸሙን ጠቅሶ በክፍያው ያለውን ቅሬታ እንዲህ ተናግሯል።
መጀመሪያ የ45 ቀናት የስራ ውል ነበረን። ከዚያ በኋላም 2 ሳምንት የሚሆን ጊዜ በተጨማሪነት ሰርተናል። አይተን እንከፍላቸዋለን ቢሉንም እስካሁን አልከፈሉንም። የማይከፍሉበትንም ምክንያት ኃላፊዎቹን ስንጠይቃቸው አይነግሩንም፣ ምክንያቱን አላወቅንም ብሏል።
ጎንደር ከተማ ምርጫውን ማስፈጸሙን የሚናገረው ወጣት አጥቢያው ሞላም በበኩሉ ምርጫውን ስኬታማ ለማድረግ አደረግነው ያለውን ጥረትና በምርጫ ቦርዱ ተሰጠን ያለውን ምላሽ አብራርቷል።
ጎንደር ከተማ ላይ በአግባቡ ሰርተን አስረክበናል፣ በአግባቡ ቆጥረናል፣ አስረክበናል። በኃላፊነታችን በደንብ ነው የተወጣነው። ችግሩ የምርጫ ቦርድና የምርጫ ቦርድ ነው። እንደገና 13,000 ነው የሚመጣው አጠቃላይ ሲታሰብ ማለት እየሰራ ነበር። 5,000 ብር ብቻ ነው የከፈልነው። የከፈልነውን ራሱ ወጪ አላገኘንም። ግን እኛ አገርን ለማዳን መስሎን የሰራ ነው እንጂ እኛ ከቤተሰብ ነው ያለ ነው። ስራ አጥተናል። ሁሉም ወጣት ያው ስራ አጥተናል። በአግባቡ አስመርተናል፣ በአግባቡ ሰርተናል። በደንብ ለሊት እንኳን በዝናብ ሰርተናል። 24 ሰዓት ዝናብ እየደረጀመን እና እንደዛ አድርገን ሰርተን ግን ብሩ አልተከፈለን። በጀት ምክንያት ነው ምናምን የሚሉት ነገር ውሸት። ይህን የሰራ ሰው አመስግነው አለ ምስክር ወረቀቱ መስጠት አለባቸው።
አዲስ አበባ ውስጥም ምርጫውን እንደታዘበ የገለጸው ወጣት ገመቹ ሮባ በቦርዱ ላይ ያለውን የክፍያ ቅሬታ ይገልጻል።
በምርጫው ቀን ይከፈላቸዋል ብለው በውል ያስፈረሙን በቀን 500 ብር ነበረ። በባንክ ሂሳብ ቁጥራቸው ይገባል ብለውን እስካሁን አላስገቡም። ይደወልላቸዋል ብለውን ነበረ፣ ማንም ከምርጫ በኋላ አልደወለልንም፣ ገንዘቡም አልገባም ብሏል።
ቅሬታዎቹን ይዘን ወደ ብሔራዊ የምርጫ ቦርድ የስራ ኃላፊዎች ደውለን የቦርዱ የኮሙኒኬሽንስ ስራ ክፍል ባልደረባ በላኩልን አጭር የስልክ ጽሑፍ ምላሽ ክፍያው ሙሉ በሙሉ ያልተፈጸመበት ምክንያት ንብረት ርክክብ መጠናቀቅ ስላለበት፣ የበጀት መዝጊያ ስለሆነና መልሶ መከፈት ስላለበት፣ የመጨረሻው ክፍያ ስለሆነ፣ በድምፅ መስጫ ቀን ሰው ስለተጨመረ ቁጥሩ ብዙ በመሆኑ ነው ብለዋል። ጽህፈት ቤቱ የምርጫ አስፈጻሚዎች ክፍያ እንደተለመደው እንደሚከፈል ለማሳወቅ እንወዳለን ከማለት ውጪ እንዴትና መቼ ለስንት ሰው እንደሚከፈልና የገንዘቡ መጠን በግልጽ አላብራራም። ለአሜሪካ ድምጽ ናኮር መልካ ካምቦ።
ጻከር መልካን ለዘገባው አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ወደ አዲስ አበባ እንመለስ። በኢትዮጵያ ሶስተኛው የኮቪድ-19 ማዕበል መቀስቀሱን የጤና ሚኒስቴር አስታወቀ። በተለይ ካለፉት 2 ሳምንታት ወዲህ የቫይረሱ ስርጭት መጠን በፍጥነት እያሻቀበ መሆኑን ነው ያመለከተው። በዚህ በሶስተኛው ማዕበል እየታየ ያለው በዓለም በቅርብ ጊዜ እየተስፋፋ የመጣው ዴልታ የተሰኘው የኮቪድ-19 ቫይረስ ዝርያ መሆን ያለመሆኑን ለማረጋገጥ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አስረድተዋል። ለዝርዝሩ ፀሐይ ዳምጠው።
የኢትዮጵያ ጤና ሚኒስቴር እንደገለጸው የኮቪድ-19 ወረርሽኝ ስርጭት ከሁለት ሳምንት በፊት 1% ነበር፣ ከዛ ወዲህ ግን 8% ሆኗል። የሚኒስቴሩ የኮሙኒኬሽን ኃላፊ ዶክተር ተገኔ ረጋሳ ለአሜሪካ ድምጽ እንደገለጹት የቫይረሱ ስርጭት በፍጥነት መጨመሩ የሶስተኛው ማዕበል መከሰቱን ያመለክታል።
እንግዲህ መረጃዎች የሚያሳዩት ኮቪድ-19 በተለይም ከሁለት ሳምንት ወዲህ ስርጭቱ መጠንም በቫይረሱ የሚያዙ ሰዎች ቁጥር ደግሞ በጽኑ ህመም ላይ የሚገኙ የሚሞቱም ከጊዜ ወደ ጊዜ እየጨመረ ነው የመጣው። የመጀመሪያ ዙር እና ሁለተኛ ዙር አልፈንበታል። የሁለተኛ ዙር በተለይም ከሁለት ሳምንት በፊት የነበረው በጣም የቀነሰበት የስርጭቱ መጠን በቫይረሱ የሚያዙ ሰዎችም ቁጥር በጽኑ ህሙማን ላይ የነበሩትም የሞቱ መጠን በጣም ቀንሶ ነበረ። እንግዲህ ቫይረሱ በባህሪው በየዙር የተነሳ ዓለም ላይም በእኛም ሀገር አሁን እንግዲህ የሶስተኛ ዙር እየጀመረ ያለበት ሁኔታ ነው የሚያሳየው መረጃው። ይሄም ከሁለት ሳምንታት ወዲህ በየጊዜው እየጨመረ ያለው በተለይም ከፍጥነቱ አንጻር ስናይ የሶስተኛው ዙር የኮቪድ-19 ወረርሽኝ የጀመረበት ሁኔታ እንዳለ ነው መረጃ የሚያሳየው።
ባዶ ሆኖ የነበሩ የጤና ተቋማት ዳግም በቫይረሱ ተጠቂዎች እየሞሉ ነው ያሉት ዶክተር ተገኔ ላብነትም ኤካ ኮቶቤ ሆስፒታልን ጠቅሰዋል።
መጀመሪያው ዙር እና በሁለተኛው ዙር በሀገራችን የታየው የቤታና አልፋ የሚባለው የቫይረስ አይነት ነበረ። ያ በምርመራ የተረጋገጠበት ሁኔታ ነበረ። ሶስተኛው ዙር የአልፋ ወይ የቤታ ነው ወይስ አዲሱ ዓለም ላይ የተከሰተው እና በአፍሪካም ብዙ ሀገሮች የተስፋፋ ያለው የዴልታ ቫይረስ ነው ወይ የሚለው የተጠና ነው ያለው። እሱን በአጭር ጊዜ ውስጥ ጥናቱ አልቆ ሲረጋገጥ የምንገልጽ ይሆናል። አሁን ግን ሊያሳስበን የሚገባው የፍጥነቱ ነው። በዚህ ሳምንት ብቻ ስናይ መረጃ የሚያሳየው በጣም የጨመረ ነው ያለው። የኮቪድ-19 ሕክምና ማዕከላት ላይ ቁጥሩ በጣም ቀንሶ ነበረ። የሚያዙ ሰዎችም የሚገቡ ሰዎችም በጣም ቀንሰው ነበረ። አሁን ላይ ግን በዚህች ሁለት ሳምንት ጊዜ ብቻ አንዳንድ ቦታ የሞላበት አልጋዎች የተያዙበት የመተንፈሻ አካሎች በሙሉ የተያዙበት ሁኔታ ተፈጥሯል። ለምሳሌ የኤካ ኮተቤ ሆስፒታል ይሄን በግልጽ ባለፈው ጊዜ ገልጿል። ሌሎችም ላይ እየጨመረ ነው ያለው። በዚህ ፍጥነት ከቀጠለ በጣም አሳሳቢ ነው የሚሆነው።
የዛሬውን መረጃ ሳይጨምር በኢትዮጵያ ከ3 ሚሊዮን ሰዎች ናሙና ተወስዶ ከ284,500 በላይ ሰዎች በቫይረሱ ተጠቅቷል። ከቫይረሱ ያገገሙ ሰዎች ቁጥር ደግሞ 264,673 መሆኑ ተጠቁሟል። በቫይረሱ ሳቢያ ኢትዮጵያ 4,430 ሰዎችን በሞት አጣለች። የጤና ሚኒስቴር መረጃ እንደሚያመለክተው የኮቪድ-19 ጥንቃቄዎች እየተተገበሩ አይደለም። ህብረተሰቡም ሆነ የሚመለከተው አካል ትኩረት ሊሰጠው ይገባል ያሉት ዶክተር ተገኔ ያፍና ያፍንጫ መሸፈኛ ጭንብል በመጠቀም ዙሪያ እየታየ ያለው ችለተኝነት አሳሳቢ ነው ብለዋል።
ማስክ አጠቃቀም በጣም እንደወረደ ነው የሚያሳየው የሚጠኑ የዳሰሳ ጥናቶች አሉ። ያም የሚያሳየው በጣም የቀነሰበት ሁኔታ እንዳለ ነው። እንግዲህ ከስርጭት አንጻር ያለው በየጊዜው ጨምረ መምጣቱን ነው። ላብራቶሪ ምርመራችን እየተሻሻለ መጥቷል። ከ7,000 እና ከዛ በላይ በየቀኑ እየወጣ ነው ያለው። እንግዲህ ቫይረሱ የሚገኝባቸው ሰዎች 500 እና ከዛ በላይ 600 እንደዚህ እየታየ ነው ያለው። ይሄ ሊያሻቅብ ይችላል። ፍጥነቱ የሚያሳየው እሱ ነው እና በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እርምጃዎችን መጀመር ማሻሻል፣ ሁሉም ህብረተሰባችንም የሚመለከተው አካል በተለይ ምሳሌ በመሆን የአፍና የአፍንጫ መሸፈኛ ማስክ ማድረግ፣ አላስፈላጊ መሰባሰቦችን ማስቀረት፣ መቀነስ፣ ካልተቻለም ደግሞ በመመሪያው መሰረት ርቀትን ጠብቆ መያዝ የሚገባውን ሰው ለማድረግ ስብሰባዎችን ማድረግ ያስፈልጋል።
ኢትዮጵያ ከወራት በፊት መስጠት የጀመረችው የኮቪድ-19 መከላከያ ክትባት አጠናክራ ቀጥላለች ብለዋል ሐላፊው።
እንግዲህ መረጃ የሚያሳየው እስካሁን የተከተቡ ሰዎች ቁጥር 2,267,254 ነው። በመሃል ላይ የክትባት እጥረት አጋጥሞ ነበር። በተለይ በህንድ ሀገር በተከሰተው የቫይረሱ ከፍተኛ ስርጭት እና ብዙ ሰዎች በዚህ ቫይረስ ህይወታቸው አልፏል። በዛ ምክንያት የህንድ መንግስት የአስትራዜኒካ የሚባለው ክትባት በተለይ ከሀገር ውስጥ እንዳይወጣ ከልክሎ ነበረ። ከሱ ጋር ተያይዞ ዓለም ላይ የክትባት እጥረት ተከስቶ ነበረ። ያንን በተለያየ ስትራቴጂዎችን በመቅረጽ በተለይ ኮቫክስ የሚባለው ጥምረት ጋር በመስራት እና እንዲሁም የተለያዩ መንግስታትን ኮሚኒኬት በማድረግ ረጂ ድርጅቶችን እንዲሁም ሀገር ውስጥ አቅምን ማገናዘብ እና በሌሎች ስልቶች በመጠቀም አሁን ክትባት ወደ ሀገር ውስጥ እየገባ ነው ያለው። የጆንሰን ጆንሰን የሚባለው 1.2 ሚሊዮን ዶዝ አግኝተናል። ሌሎችም የሲኖፋርምም እንደዚሁ በአጭር ጊዜ ውስጥ የሚገባም አለ። እንግዲህ አሁን ላይ ብዙ ስጋት የለም። ከጥረት አንጻር ሌሎችም ሞቢላይዝ እየተደረገ ነው ያለው።
አሁን ባለው ሁኔታ የኮቪድ-19 ወረርሽኝ ስርጭት በፍጥነት መባባሱ ያሳሰበው የጤና ሚኒስቴር ህብረተሰቡ ተገቢውን ጥንቃቄ ማድረግ አለበት ሲልም ጥሪ አቅርቧል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከኮቪድ-19 ጉዳይ ጋር ያቆየናል። ታዲያ ወደ ኬንያ ነው የሚወስደን። በኮቪድ-19 ወረርሽኝ ሳቢያ እንደ ኬንያ ያሉ በማደግ ላይ በሚገኙ አገሮች ውስጥ ሴቶች ከወንዶች ይልቅ ለስነ ልቦና ይበልጥ እንዲሁም ለኢኮኖሚ ችግር እንደተጋለጡ የሰብአዊ ረድኤት ቡድን አባላት ተናገሩ። ይህንም በሴቶች ላይ በተለይ ይደርሳል ያሉትን ችግር ለመቅረፍ በመስራት ላይ ከሚገኙት የረድኤት ቡድን አባላቱ ያንዱን ስራ ቃኝቶ ተከታዩን ዘገባ ያሰናዳው ናይሮቢ የሚገኘው ዘጋቢያችን ሌኒ ሩቫጋ ያደረሰንን ዘገባ ጽዮን ግርማ ይዛ ቀርባለች።
ኬንያዊቷ የውበት ባለሙያ ሲንቲያ ኦኩዌ ከአራት ዓመታት በፊት የከፈተችው ንግድ ቤት ትርፍ ማምጣት በመጀመሩ ሕይወቷ በተስፋ ተሞልቶ ነበር። ነገር ግን የኮቪድ-19 ወረርሽኝ መከሰት ገቢዋን በ80% በመቀነሱ የዕለት ተዕለት ኑሯን በትግል የተሞላ አደረገው።
So many people have died and I've done so many things because of COVID and now even me myself I got the cancer because I needed to understand myself.
በጣም ብዙ ሰዎች በኮቪድ-19 ምክንያት ህይወታቸውን አጥተዋል። እንዲሁም በጣም ብዙ ሰዎች ብዙ ነገሮችን አድርገዋል። እኔ በግሌ በኮቪድ ምክንያት ህይወቴም ምን እየሆነ እንዳለ ራሴን ለመረዳት የምክር አገልግሎት አግኝቻለሁ። ምክንያቱም ወረሽኙ ባመጣብኝ ከባድ ችግር ምክንያት ጭንቀት ውስጥ በመግባቴ ራሴን ሳልጎዳ የሆንኩትን ነገር አውቄ በደንብ መቋቋም እንድችል ይረዳኛልና።
ኦኬ፣ በናይሮቢ ኪቤራ ከሚገኘው የመብቶች ትምህርትና ግንዛቤ ማዕከል የስልክ ምክር አገልግሎት አግኝታለች።
Welcome to Kru Kenya. My name is Neria. How may I help you?
እንኳን ወደ Kru Kenya በደህና መጣችሁ። ኔሪያ እባላለሁ። ምን ልርዳችሁ?
የምክር አገልግሎት ሰጪዎቹ አነስተኛ የሥራ ዕድልና በከፍተኛ የሥራ ማጣት ውስጥ የተዘፈቁ ሴቶች ከወንዶች ይልቅ በወረርሽኙ ምክንያት የበለጠ ተጋላጮች ናቸው ባሏቸው ሴቶችና ሕፃናት ላይ አተኩረው ይሰራሉ። ኔሪያ አኮት በድርጅት ውስጥ ዋና አማካሪ ናት።
With COVID, a lot of things have happened. We've seen an economy that has gone down.
በኮቪድ ምክንያት ብዙ ነገሮች ተከስተዋል። የኢኮኖሚው ሁኔታ በእጅጉ አሽቆልቁሏል። ስራዎች ሲቀነሱ ተመልክተናል። ሴቶች ሲሰሯቸው የነበሩ ትንንሽ ስራዎች እንኳን አሁን የሉም። አሁን ሴቶች በጣም በተወጠረና በጠበበ ህይወት ውስጥ ነው ራሳቸውን ያገኙት።
የምክር አገልግሎቱ የሚደገፈው የሴቶችን መብት ጉዳይ ለሁለት አስርት ዓመታት ሲያራምድ በቆየው ኬንያ ውስጥ በሚገኘው ኬር ኢንተርናሽናል በተሰኘ ዓለም አቀፍ የረድኤት ድርጅት ነው። ይህ ፈታኝ የሆነው የኮቪድ-19 ወረርሽኝ ከጀመረበት ጊዜ ጀምሮ እስካሁን ወደ 9000 ለሚጠጉ ሴቶች ቡድኑ የምክር አገልግሎት መስጠቱን የሴቶች ድምጽና የመሪነት ፕሮግራም ከፍተኛ ኃላፊ ዶራሲ ኦሴዮ ለአሜሪካ ድምጽ ተናግረዋል።
The psychosocial aspect has come in very strongly because of the need of the differentiation.
በኮቪድ-19 ወይም በሌላ ሴቶችና ልጃገረዶች በሚያጋጥሟቸው ችግሮች ምክንያት ኬንያ ውስጥ ያለው የስነ ልቡና እና የማህበራዊ ገጽታ በጣም ጠንከር እያለ መጥቷል። እናም ከዚህ በኮቪድ-19 እና በሌላ ምክንያት በጤናቸው ላይ ጉዳት እንዳያስከትል የማህበራዊና የስነ ልቦና ድጋፍ ልንሰጣቸው ይገባል።
የተባበሩት መንግስታት ድርጅት የኮቪድ-19 የታህሳስ ወር የሥርዓተ ጾታ ግምገማ ሪፖርት በሴት ከሚመሩ የቤተሰብ አባላት መካከል ግማሽ ያህሉ በኮቪድ ምክንያት ኢኮኖሚያዊና ማህበራዊ ድጋፍ እንደሚያስፈልጋቸው አስቀምጧል። እንደ ኦኬ ያሉት በሺዎች ለሚቆጠሩ ሴቶች የምክሩ አገልግሎት በጣም አስፈላጊ የህይወት መንገድን አሳይቷቸዋል። በሌኒ ሩቫጎ ከናይሮቢ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ በመጪው መስከረም ወር የቪዛ ጊዜያቸው የሚያበቃ 24 የሩሲያ ዲፕሎማቶች አገሩን ለቀው እንዲወጡ ዩናይትድ ስቴትስ መጠየቋን በዩናይትድ ስቴትስ የሩሲያ አምባሳደር አናቶሊ አናቶኖቭ ማስታወቃቸውን ይመለከታል። ውሳኔው የመጣው ሩሲያ በሚገኘው የዩናይትድ ስቴትስ ኤምባሲ ውስጥ ይሰሩ የነበሩ የሩሲያ ሰራተኞችን ኤምባሲው እንዲያባረር የተገደደበትን ውሳኔ ተከትሎ በአጭር ጊዜ ውስጥ መሆኑም ተነግሯል። የአሜሪካ ድምጿ ዳሪያ ድግትስ ያደረሰችንን ዘገባ ድርጅት ደስታ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ መንግስት ባለስልጣናት 24 የራሺያ ዲፕሎማቶች ከመስከረም 28 በኋላ አሜሪካን ለቀው እንዲወጡ ከመጠየቃቸው በስተጀርባ ምንም አይነት የፖለቲካ ጨዋታ የለም ይላሉ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ሁሉም ነገር ከቪዛ አሰጣጥ እድሳት ጋር የተያያዘ ነው ብለዋል። ዩናይትድ ስቴትስ ውስጥ የሚሰሩ ሁሉም የራሺያ ዲፕሎማቶች በየሶስት ዓመቱ የሚያልፉበት ሂደት መሆኑንም እንደሚከተለው ገልጸዋል።
The 3-year limit on visa validity for Russians it's nothing.
ለራሽያውያኑ በየሶስት ዓመት የሚሰጠው የቪዛ ገደብ አዲስ ነገር አይደለም። እናንተም እንደምትገምቱት የቪዛው ግዚያቸው በሚያልቅበት ወቅት እነዚህ ሰዎች ወይም ሀገሪቱን ለቀው መውጣት ይተበቅባቸዋል አሊያም ለቪዛው ድሳት ማመልከት ይኖርባቸዋል።
ይሁን እንጂ የራሽያ ባለስልጣናት በአደባባይ ሲናገሩ ዩናይትድ ስቴትስ የቪዛ አሰጣጥ ሂደቱን ጥብቅ በማድረግ ራሽያኑ ከሀገር እንዲወጡ ያስገደዱ ነው ብለዋል። ውሳኔው የመጣው ራሽያ በሞስኮ የሚገኘው የአሜሪካ ኤምባሲ የሩሲያ ዜጎችንም ሆነ የሌሎች ሶስተኛ ወገን ሰራተኞችን እንዳይቀጥር ገደብ ከጣለች አጭር ጊዜ በኋላ ነው። በዚያ ውሳኔ መሰረት ዩናይትድ ስቴትስ 180 የሚሆኑ የአገር ውስጥ ሰራተኞችን ለማሰናበት ተገድዳለች። ባለሙያዎች እንደሚሉት ያ መሆኑ ደግሞ በኤምባሲው ላይ ተጨማሪ ጫናን ፈጥሯል። ከዩናይትድ ስቴትስ የሰላም ተቋም ዶናልድ ጆንሰን እንዲህ ያስረዳሉ።
The visa issue is very important, which is to say Russian students, Russians who want to visit the United States and so forth and
የቪዛ ጉዳይ በጣም አስፈላጊ ነገር ነው። ራሺያ ተማሪዎች ዩናይትድ ስቴትስን መጎብኘት ለሚፈልጉና ለመሳሰሉት እንደሚደረገው ሁሉ እዚህም ተመሳሳይ ነው። ወደ ዩናይትድ ስቴትስ ለመምጣትም ቪዛ ያስፈልጋል። ለኤምባሲው የሚቀርበው ጥያቄ ብዙ ነው። በሞስኮ ያለው ትልቅ ኤምባሲ እንኳን ሳይቀር ተጨማሪ እርዳታ ያስፈልገዋል። ያ ማለት የዩናይትድ ስቴትስ መንግስት ከዚያው ከራሺያ ውስጥ ተገቢውን ማጣራት ካደረገ በኋላ አስፈላጊውን ስራ የሚሰሩ የራሺያ ዜጎችን ይቀጥራል ማለት ነው። ብዙ ጊዜ የቪዛውን ስራ ያግዛሉ። በዚያውም ደግሞ በሁለቱ ሀገሮች መካከል ለሚፈጠረው ወዳጅነት እንዳንድ የማጠናከሪያ መንገድ ሊታይ ይችላል።
ክሬምሊን ራሺያ ውስጥ በሚገኘው የአሜሪካ ኤምባሲ ውስጥ የሚሰሩ የራሺያ ዜጎችን ፈቃድ እንደምታቆም ያስታወቀችው ባለፈው ሚያዝያ ወር ነበር። ከዚያን ጊዜ አንስቶ እስካሁን ድረስ በዋሽንግተን እና ሞስኮ መካከል በአነስተኛ ደረጃ ባሉ ዲፕሎማቶች መካከል ሲደረግ የቆየው ፍልሚያ ከትራምፕ አስተዳደር ጀምሮ የነበረ ነው። የምልልሱ ፍልሚያ ከፍተኛውን ደረጃ ያዘው ባለፈው የካቲት መጨረሻ በአሜሪካ የራሺያ አምባሳደር አናቶሊ አናቶኖቭ ወደ ራሺያ ተጠርተው ከነበሩበት ጊዜ ጀምሮ ነው። ዘግየት ብሎም በራሺያ የአሜሪካ አምባሳደር ጆን ሱሊቪያን ተጨማሪ መመሪያ ለመቀበል ወደ ዋሽንግተን እንዲጠሩ ተደርገዋል። ሁለቱም ዲፕሎማቶች ወደ ስራ ቦታቸው የተመለሱ እንዲሁም ፕሬዝደንት ባይደን እና ፕሬዝደንት ፑቲን ባለፈው ሰኔ ተገናኝተው የተነጋገሩ ቢሆንም በሁለቱ አገሮች መካከል ያለው ግንኙነት አሁንም እንደቀዘቀዘ ነው። ባለሙያዎች የአሁኑ ሁኔታ በሁለቱ አገሮች መካከል ያለውን አስቸጋሪ ግንኙነት የበለጠ ያባብሰዋል ይላሉ። ከአትላንቲክ ካውንስል ጆን ሄርበስት እንዲህ ብለዋል።
The Kremlin is pursuing very dangerous policies that contradict our interests.
የክሬምሊን መንግስት ፍላጎታችንን የሚቃረን አደገኛ ፖሊሲዎችን ያራመደ ነው። ቀዳሚው እርምጃችን ጠንካራና እነዚህን ፖሊሲዎች በዋናነት የሚያስቆም መሆን ይኖርበታል።
በዲፕሎማሲው መካከል ወዲያና ወዲህ መጓተት ቢኖርም የሞስኮና የዋሽንግተን ባለስልጣናት ግን በሁለቱ አገሮች መካከል ያለውን ስትራቴጂክ ግንኙነት ወደ ላቀና ከፍ ወዳለ ደረጃ ለማሸጋገር ቁርጠኝነቱ ያላቸው መሆኑን ይገልጻሉ።
ደረጀን ለዘገባው አመሰግናለሁ። አድማጮች ቀደም ብለን በመግቢያው ወደ አስተዋወቅናችሁ ዘገባ ነው ወስዳችሁ። አፋር ክልል ውስጥ ከጦርነት ሸሽተው ጋሊኮማ መጠለያ ጣቢያ ተጠልለው በነበሩ ተፈናቃይ ሲቪሎች ላይ የክልሉ ባለስልጣናት ሰሞኑን ህወሓት አደረሰው ባሉትና ባለፈው ሐሙስ በተፈጸመ ጥቃት ከሞቱት ከ200 በላይ ሰዎች 50 የሚደርሱት አስክሬናቸው እስካሁን ያለመገኘቱን የክልሉ ሴቶችና ህጻናት ቢሮ አስታወቀ። ከ50 በላይ ሰዎችም ቀላልና ከባድ የአካል ጉዳት ደርሶባቸው ህክምና እየተሰጣቸው መሆኑን ነው የተገለጸው። ጥቃቱና የደረሰው ጉዳት በእጅጉ እንዳሳዘነው የተባበሩት መንግስታት የህጻናት አጣዳፊ እርዳታ ድርጅት ዩኒሴፍ አስታውቋል። በሌላ በኩል ደግሞ የዩኒሴፍ ዋና ዳይሬክተር ሄሬንየታ ፎር ያወጡት መልእክት በእጅጉ አሳሳቢ እንደሆነ ዛሬ ባወጡት ትዊት የገለጹት የፌደራል መንግስት ባለስልጣናት የትግራይ መንግስት መምከኑንና በክልሉ ስልጣኑ ጊዜያዊ አስተዳደሩ መሆኑን የሚናገሩበት መቀሌ የሚገኘው የትግራይ ክልላዊ መንግስት ነኝ የሚለው ህወሓት መር ባለስልጣን አማካሪ መሆናቸውን የሚነገረው ጌታቸው ረዳ አግባብ ካለው ምርመራ ከሚያካሄድ አካል ጋር ለመተባበር ዝግጁ መሆናቸውን የተናገሩት። ዝርዝሩን መስፍን አራጌ ከደሴ ያደርሰናል።
በጉሌና ወረዳ ከያሎ ካሎና ጋታ አካባቢዎች የተፈናቀሉ 30,000 ሰዎች በተጠለሉበት ጋሊኮማ መጠለያ ጣቢያ ባለፈው ሐሙስ ላይ ጁንታ ብለው የጠሩት ኃይል ተኮሰው ባሉት ከባድ መሳሪያ ከ200 በላይ ሰዎች መገደላቸውን የአፋር ብሔራዊ ክልላዊ መንግስት ሴቶችና ህጻናት ቢሮ ኃላፊ አይሻ ይሱፍ ገልጸዋል።
ከባድ ችግር ነው የኛ ህዝብ እያሳለፈ ያለው። በተለይ ደግሞ ጦርነቱ ከተነሳ በኋላ ጋሊኮማ አንድ መጠለያ ሲኖሩ የነበሩት ህዝብ ላይ ነው፣ ጦርነት ሜዳ ላይ ሳይሆን ያንን ጦርነትን ፈርቶ የተጠለሉት ሰዎች ነው ያደጣው ዝንቶ ማለት ነው። እዛ ላይ በጣም በሚያሳዝን ሁኔታ 30,000 ህዝብ ነው እዛ ያሳፈነው። 200 ሰዎች አሁን ሬሳቸው ተገኝቷል፣ 48 በላይ ግን አልተገኘም።
በጥቃቱ ጉዳት የደረሰባቸው ህጻናት፣ ሴቶችና አዛውንት መሆናቸውን የቢሮ ኃላፊዋ ለአሜሪካ ድምጽ ተናግረዋል።
ወደ 4 ወረዳ የኛ ህዝብ ተፈናቅሏል። ግን አሁን ተጠልሎ ያለው የተፈናቀለው ህዝብ ግን የተጎዳብን በጣም በአሳዛኝ ሁኔታ 107 የሚያህሉት በጣም ትናንሽ ልጆች ናቸው። ከዛም 32 ደግሞ ሴቶች ናቸው። 51 ደግሞ አዛውንትና ወጣቶች ናቸው የሚገኙበት። 48 በላይ እስካሁን ሬሳው እየተፈለገ ነው ያለው። ተጠልለው ትምህርት ቤትና ጤና ቦታዎች ነበሩ። እነዛን ሲቃጠሉ ያው ሬሳ እስካሁን ድረስ እጃችን ላይ ያለ ያ ነው።
ከተገደሉት በተጨማሪ ከባድና ቀላል የአካል ጉዳት የደረሰባቸው ብዙ ሰዎች ዶክተር ሪፈራል ሆስፒታል ውስጥ ሕክምና እየተከታተሉ መሆናቸውን ወይዘሮ አይሻ ገልጸዋል።
ሆስፒታል ላይ ብዙ ሰዎች ቆስሎ እግራቸው ተቆረጠ፣ ብዙ የተለያየ በጣም ዘግናኝ ድርጊት የሆኑባቸው ሰዎች ሕክምና እኛ እንደ ክልሉ ሴቶችና ህጻናት ቢሮ ሂደን ጎብኝተናቸው ምግብ፣ አልባሳት እና የመሳሰሉትን ወተት መስ ነገር በቃ እነሱን አጠቃላይ የተጎዱት ሰዎች ጉብኝት አድርገናል። እዛ ውስጥ ብዙሀኛዎቹ ተጎጂዎች እዛም ውስጥ እኛም በሴቶች ነው ያገኘን። ያው እንደሚታወቀው የሆነ ጦርነት ሲከሰት አብዛኛው ተጎጂ ሴቶችና ህጻናት ናቸው። ወንዱ እንኳን ያው ሊመክትና ሊከላከል ይችላል። ሴቶች ናቸው መጠለያ ላይ አብዛኛው አሁንም ያሉት እና እነሱ ውስጥ እግራቸውም ተቆረጡ። በጉብኝቱ ሰዓት ላይ ህጻናቶችንም አግኝተናል። ድርጊቱ በጣም የሆነ ዘር ማጥፋት ካላልነው በስተቀር ይሄ ሌላ አይደለም። ኖርማል የሆነ ሰው ሊያደርገው የሚችል ነገር አይደለም። ትግል ላይ መሸነፍና ማሸነፍ ያለ ነው። ግን ንጹሀንን ምንም በማያውቁት ከጦርነቱ ሸሽቶም የተጠለሉበት ቦታ ላይ እነሱን የማጥቃት ስራ ነው የተሰራው። በመንግስት እኛም ርዕሰ መስተዳድራችን የሚያስቀምጡ አቅጣጫ ያለ አሁን ህዝቡን ከዛ ማውጣት ነው። ለምን አሁን ያንን ድርጊት አይተው ራሳቸው ጋር የነበረው ቤተሰቦቻቸው ምቶባቸው እነሱን ማስቀመጥ ስጋት ነው። ሁለተኛ ደግሞ እዛ የነበረ ስቶር እንዳለ ሲወድም ለእነሱ ተብሎ ይሄደ አሁን እንደ መንግስት ነው እንጂ ሌላዎች እንኳን አሁን ኤንጂኦዎችም ይፈራሉ። እዛ ላይ የተከሰተው ቦታ ላይ ስለማይፈቀድላቸው በጎ አድራጎት ምሳሌ እነዚህ አይነቶች እየተባበሩ ለመንግስት ቢገኙ አብዛኛው ግን አሁን ኤንጂኦዎች እየተፈቀደላቸው አይደለም ወደዛ እንዲሄዱ እና እኛ እሱን የማውጣት ስራ ነው እየሰራ ነው ያለ ነው። ማለት እነሱም ፈርተዋል። ያንን ክስተት ካዩ በኋላ ላይ ህዝቡ የመደናገጥ ነገር አለ። እነሱን የማረጋጋትና እነሱን ከዛ ቦታ ላይ የማውጣት ስራ ነው እየተሰራ ያለው። እንደ
በሌላ በኩል የክልሉ ማረሚያ ቤቶች አስተዳደር ምክትል ኮሚሽነር መሐመድ አህመድ ያሉ አካባቢ ተቀሰቀሰ ያሉት ወታደራዊ ግጭት ወደ ጉሌና አውራና ጉባ አካባቢዎች እንደተስፋፋ ተናግረዋል።
ከያሎ ከካሎ እና ከገታ አካባቢ የተፈናቀለ ሰዎች በአሁኑ
ምስት እና በጤና ጣቢያ ላይ የተበተኑ ሰዎች ነበሩ። በሌሊት አጥታቂዎች ከባድ መሳሪያ መተኮስ ጀመሩ። እዛ ጤና ጣቢያውና ትምህርት ቤት ላይ ከባድ መሳሪያ ሲያልፍ እዛ ላይ የነበሩ የተፈነቀሉ ወደ 30 ሺህ የሚጠጋ ሰው ነው የተባለው። እነዛ ሰዎች ላይ ጉዳትም ደርሷል፣ ሞቱም ደርሷል። እዛ ለነዛ ሰዎች ተወሰኑ ምግቦች ነበሩ። እነዛም የመቃጠል ሁኔታና እነዛ ላይ ከባድ ጉዳት ደርሷል።
መቼ ነው ይሄ የሆነው?
ባለፈው ሐሙስ። ወጣቶችና ሌሎች ሰዎች ቦታው ላይ ትንሽ አልነበሩም። የተሰበሰቡ አረጋውያን፣ ሴቶች፣ ህጻናት ነበሩ በአብዛኛው።
በጋሊኮማ መጠለያ ጣቢያ 30 ሺህ ተፈናቃዮችን ለመመገብ የተሰበሰበ ምግብ ተቃጥሏል። በተፈናቃዮቹ ላይ ስነ ልቦናዊ ጫና ደርሷል። ነፍሰ ጡር እናቶች ግጭቱን ሽሽት በወጡበት መንገድ ላይ ወልደዋል። ወታደራዊ ጥቃትና ወረራ ፈጸመ ባሉት ህወሓት ንብረት ተዘርፏል ሲሉ የሚናገሩት ኮሚሽነሩ በተለይ ህጻናት፣ እናቶች የጉዳቱ ተጠቂዎች መሆናቸውን አረጋግጠዋል።
አሁንም ቢሆን ግጭቱ አለ። እዛ ማዕከል ላይ ብዙ በጦርነቱም የሞቱ ሰዎች አሉ እና ሲቪሊያን የሚባል ሰዎች አብዛኛው ታርጌት ተደርጓል። እዛች ቦታ ላይ ማለት ነው። ዛፍ የወለዱ አሉ። ህጻናት ደግሞ እንደዙ ወልዶ እዛው መንገድ ላይ የወለዱ ሴቶችም አሉ። ሴቶችና ህጻናት ተፈናቅለው በጣም በአስቸጋሪ ሁኔታ ነው የሚገኝተው ላይ እና ሁኔታው ትንሽ ከበድ ያለ ነበር። እንግዲህ የነበረው ሁኔታ በዚህ ግንባር ንብረት ዘረፋ፣ ሌላ ሌላ። አሁን ግን ሴቶችና ህጻናት በአብዛኛው ከዛ ቦታ ተፈናቅሎ አብዛኛው የተወሰኑ ሰዎች ከተሜ ውዚህ ወደ ጭፍራ ነው ያሉት። ከውዋና ከአውራ የተፈናቀሉት
ጭፍራ፣
ሌሎች ደግሞ ጭፍራ ላይ ናቸው። ከአውራና ከውዋ የተፈናቀሉት አሁን ቅድም ያልኩ ጉዴናና ያለው ተፈናቃዮች ናቸው። ሌሎች ደግሞ ገጠር ላይ በየሰርጋጎቱ በየእንትኑ ማዋችና እንትኑ በቁጥር አላወቅንም።
በተለይ ከክልሉ መዲና ሰመራ ከ150 ኪሎ ሜትር በላይ ርቆ የሚገኙ የጋሊኮማ መጠለያ ጣቢያ አካባቢው አሁንም የአደጋ ቀጠና መሆኑን የገለጹት ምክትል ኮሚሽነሩ ተፈናቃዮቹን አንጻራዊ ሰላም ወዳለበት የማሸጋገር ስራ እየተሰራ መሆኑን ጠቅሰዋል።
ተወሰነ የከተሜ ውዚህ ከተማ ወደ ጭፍራ ተሰብስቧል። የተወሰኑት ደግሞ ውዋ ወረዳ ራግዴን ቀበሌ የምትባል አንድ ትልቅ ሳይት የተወሰኑ ሰዎችን ተሰብስቦ መንግስት የቻለውን ነገር እየረዳ ነው። ከመስከም የተወሰነ ነገር ጭፍራ ያሉት የተወሰነ ነገር ረድቷል። አሁንም ግን በቂ አይደለም። አሁንም ቢሆን ግን ከፋ ካለ ግን አሁን ለዳግም መፈናቀል መደረጋቸው አይቀርም። እሱንም ግን አሁን ማርተን የት ይሻላል የት የማይደርስበት ብለን ሌላ የምንመርጠው ቦታ ይኖራል።
ግጭቱ ከተቀሰቀሰ ጀምሮ በክልሉ 9 የመጠለያ ቦታዎች ተዘጋጅተው ተፈናቃዮቹ እንዲያርፉ እየተደረገ መሆኑን ከአመራሮቹ የደረሰን መረጃ ያመለክታል።
በሌላ በኩል ደግሞ የዩኒሴፍ ዋና ዳይሬክተር ሄነሪየታ ፎርድ በትምህርት ቤቶችና ጤና ተቋማት ውስጥ በተጠለሉ ሰዎች ላይ በደረሰ ጥቃት ከ200 በላይ ሰዎች መገደላቸው፣ ከሞቱትም ከ100 በላይ የሚሆኑት ህጻናት መሆናቸው በጽኑ እንደሚያሳስባቸው ገልጸዋል። የትግራይ ክልላዊ መንግስት ነኝ የሚለው ህወሓት መር ባለስልጣን ጌታቸው ረዳ ስለተፈጸመው ጥቃት አግባብ ካለው ምርመራ ከሚያካሄድ አካል ጋር ለመተባበር ዝግጁ መሆናቸውን ተናግረዋል። አቶ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት በሐምሌ መጨረሻ ጋሊኮማ ላይ የመንግስት ሰራዊት ጥቃት ሰንዝሮ እንደነበር ጠቅሰው ምግብ የተከማቸባቸውን መጋዘኖች በመሸሽ ላይ የነበረው የመንግስት ኃይል አቃጥሏቸዋል ብለዋል። ኃይሎቻቸው ጥቃቱን ካከሸፉ በኋላ ወደ ሰፈራቸው መመለሳቸውን በትዊታቸው የጠቆሙት አቶ ጌታቸው ይኸው ትዊት መንግስት ህጻናትን ለአደጋ ማጋለጥን ጨምሮ አድራጎትን ከህወሓት ኃይል ጋር ሊያገናኙ እንደሚችል ያላቸውን ግምት ገልጸዋል። የትኛውም አይነት የጦር መሳሪያ አያንበረክከንም ሲሉ ከቀናት በፊት የገለጹት የክልሉ ርዕሰ መስተዳደር አወል አርባ አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው። እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ የተፈጸመ ነው ማለታቸውን ጠቅሶ የፈረንሳይ ዜና አገልግሎቱ አጃንስ ፍራንስ ፕሬስ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አሁን ራዲዮ በቴሌቪዥን ቪኦኤ ጋቢናን ተከታተሉ። በዚህ በዋናው ስርጭታችንም አድማጮች በተመሳሳይ በቅርቡ የምንጀምር መሆናችንን በኦሮምኛና በትግርኛ ስርጭቶችም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ተከታተሉ። አድማጮች አሁን በትምህርት ላይ ያተኮረ ቅንብር ነው ተከታዩ። ለመሆኑ ልጆቹ ትምህርት ቤት መሄድ ቢጠሉ ምን ያደርጋሉ? አናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በህይወታቸው በሚደርሱ የተለያዩ ገጠመኞች ሳቢያ ትምህርት ቤት መሄድ ሊፈሩና ሊጠሉ ይችላሉ። በተለይ ከፍ ያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ ያካባቢ መቀየር፣ በወላጅ መሃል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ሊያደርጋቸው ይችላል። ስምኝሽ ቆየ ይህ ሁኔታ ሲያጋጥም ልጆች ፍርሃታቸውን ማሸነፍ እንዲችሉ ምን ማድረግ ይቻላል ስትል ወላጆችንና የቤተሰብ አማካሪ አነጋግራ የሚከተለውን አሰናድታለች።
ፍቅረ ሰላም ጌትነት የ8 ዓመትና የ5 ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ
ከ3ኛው ቀን ጀምሮ አልሄድም ማለት ጀመረ። ጧት ላይ ገና ከእንቅልፉ ሲነሳ ትምህርቴን ለማድረግ አልሄድም ማለት ምናምን እያለ ያለቅስ ነበር እና በጣም ያስቸግረን ነበር የመጀመሪያው አካባቢ።
የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር።
አትሄድም ይላል፣ እፈራለሁ፣ በቃ ከቤት መውጣት አልፈልግም ይል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን አጋጠመ፣ ምን ሆንክ፣ ምናምን ስንለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኢንቫይሮንመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛው ነው፣ ከሱ ጋር መዋል ፈልጋለሁ ምናምን ስላለች ስለዚህ ቤት ያለውን ነገር እንዲስ ያደርጋሉ ወይም ከኛ ጋር ያለውን ነገር ማለት ነው።
በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህፃንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዘኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው።
በማልቀስ ሊገልጡት ይችላሉ፣ በመታመም ሊገልጡት ይችላሉ፣ ነጭናጫ በመሆን፣ ትኩረት በማጣት፣ በተለያየ ነገር ሊገልጡት ይችላሉ። በተለይ ህፃናቶች በሆኑበት ላይ መነጫነጭ፣ ማልቀስ፣ ራሱ መደበቅ፣ ወላጆቻቸውን ይዘው አለቅ ማለት እንደሱ አይነት ሊያሳዩ ይችላሉ።
ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህፃናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደየእድሜያቸውና የአኗኗራቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ።
ልጆች የሚተማመኑበት፣ የሚስማማቸው፣ ደህና ጥበቃ የሚሰማቸው፣ የማይጎዳቸው ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት ያንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ፣ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደው ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን፣ ያ የሚፈጥርባቸው ስሜት። አንዳንዶቹ ደግሞ ትምህርት ቤት ሄደው ከአሁን በፊት የገጠማቸው ጥቃት፣ ስድብ፣ ነቀፌታ ካለ፣ መሸማቀቅ ካለ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል።
ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሀል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምረው ያብራራሉ።
ሁሉ ነገር አንተ ትምህርት ስለማትወደው ስለምጠላ ነው ብቻ ሳይሆን ልጆቻችን ሊታመሙ ይችላሉ። በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን ይሄ ድባት የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላል እና ዝም ብለን በደፍጣጣው ከማውገዝ እና በደፍጣጣው የሆነ ነገር ከምንላቸው ምንድሙ ነው ሊሆን ይችላል። በተለይ ቅድም የዘርዘርኩላሽ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸውና የተለያየ ፍርሃት አይምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ ጤና መጓደልም ሊሆን ይችላል።
ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለሥራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል።
ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆኑ ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆኑ ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥር ውጭ ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል ራሳቸውን ለማጥፋትም አልፈው ለመሰጠት፣ ምክንያቱም ብዙ ነገር ባዶ ሊሆንባቸው ተስፋ መቁረጥ። የኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበልንል እንችላለን፣ አንደርስታንድ ላናረጋቸው እንችላለን። እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው ላል።
ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል።
ያልተለመደ ነገር ሲያሳዩ ያን ያልተለመደ ነገር እየተቆጡ ምናም ደሞ ዛሬ እንዲውላል ደሞ እንዲውላል እያሉ እየቆጡ ሌላ ጫራ ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም ምንድነው ማየው ብሎ ያንን ተከታትሎ ልጆችን በተጋለ መዘብ ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጥኛል የሚል ሌላ ፍርሃት መጨመርና እነዚህ የበለጠ ቤታቸውንም እንዲጠሉ እንዲፈሩ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያረጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል።
ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ።
ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ፣ ምክንያቱም ልጆቻቸው በእነዚህ ሁሉ ነው የሚቀረጹት እና ልጆችን የሚቀርሷቸው ልጆቻችን የሚቀርሷቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደና ጊዜ የበጀቱ ጓደኝነቱን ወዳጅነቱ መፍጠርና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸውና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባለሁ።
ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን በትምህርት ላይ ላተኩረው ዝግጅቱ አመሰግናለሁ። አድማጮች፣ ፕሮግራማችን እንዲገባደድ የቀሩን ጥቂት ደቂቃዎች ብቻ ናቸው። የምሽቱን ምርጥ ዜማ ለመጋበዝ ታዲያ ሰዓቱ ደርሷል። ድምፃዊው ተወዳጁ ድምፃዊ ቴዎድሮስ ታደሰ ነው። ረቡብ ረቡብ ይለናል። አድማጮች ለምሽት ያዝነውን በዚሁ ማጠናቀቃችን ነው። ነገ ምሽት ላይ መልሰን እንገናኛለን። አሁን ከትግርኛ ስርጭት ጋር ነው የምንተዋችሁ። እስከዚያው ግን ከቴዎድሮስ ጋር ቆዩ። ¶¶